ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል መልእክት ከመስቀሉ ቃል የተስማማ እምነት ወይንስ ከመስቀሉ ቃል ጋር የተጣላ እምነት በሚል ርዕስ ላይ ያተኮረ ይሆናል። ውድ አድማጮች ጌታችንና መድኃኒታችን ኢየሱስ ክርስቶስ በሞቱና በትንሣኤው የሠራው ሥራ የቱን ያህል የተዛመደና የተሳሰረ እንደሆነ አማኝ የሆነ ሁሉ በቅጡ ሊያስተውለውና ሊረዳው የሚገባ እጅግ የከበረ ምስጢር ነው። ጌታችን እኛን በማዳንም ሆነ እኛን ባዳነን ሕይወት ለማኖር የሚጠቀመው በሞቱና በትንሣኤው በሠራው ሥራ ነው። የሞቱና የትንሣኤው ጉዳይ የወንጌል ዋና መልእክትና የክርስትና ሕይወት ጸጋ የሚገኝበት ትልቅ ምንጭ ነው። መስቀሉ የጌታ ሞት፣ ትንሣኤው የጌታ ሕይወት ነው። ውድ አድማጮች የጌታ መስቀል ምንድን ነው? ጌታችን በመስቀሉ ሥጋንና ዓለምን በመኮነን አዳማዊና ፍጥረታዊ የሆነውን በመስቀል የሰይጣን ሥልጣን ሊሠራ የሚችልበትን አሮጌ እኔነት ያስወገደበት ኃይልም ነው እንጂ ዕዳ የከፈለበት ስፍራ ብቻ አይደለም። ስለዚህ ጌታችን በደለኛውን በመወከል በእግዚአብሔር ፍርድ የተኮነነውን በሕግ እርግማን ስር የነበረውን የሰውን ልጅ ማንነት ወስዶ በመስቀል ላይ የሰዋልን ጌታ ነው። ሰው ከእግዚአብሔር ጋር ጠበኛ ሆኖ የሚኖርበትን ሥጋዊነት ለዘላለም ያስወገደበት የመስቀሉ ሥራ ዋናነት ሊታሰብ ይገባል። ኢየሱስ ክርስቶስ ሥጋን በመስቀል ላይ ያስወገደበት የማስወገጃው ምስጢር ክርስትናን በጥራትና በውበት ለመኖር ወሳኝ ነው። ከሥጋ ጋር የሚያሰናብተውን የመስቀሉን ሥራ ያልተቀበለ ያላመነና ከዚያም ታላቅ ኃይል ጋር ያልተስማማ ሰው መንፈሳዊ ሆኖ ለመኖር የሚያስችለውን መንፈሳዊ ምክንያት ያጣ ይሆናል። የጌታ መስቀል የጌታ ሞት ነው። ጌታችን በሞቱ ሥጋን ባስወገደበት መስቀል የሚስማሙና የሚቀበሉ የጌታ ቅዱሳን ሁሉ በመስቀሉ የተወገደውን ሥጋ በመስቀሉ ኃይል ከነርሱ እንዲወገድ የሚያምኑ ናቸው። ሐዋርያው ጳውሎስ በገላትያ ምዕራፍ 5 ቁጥር 24 ላይ የክርስቶስ ኢየሱስም የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋራ ሰቀሉ ይላል። ሥጋን ከክፉ መሻቱና ከምኞቱ ጋራ ሰቀሉ ይላል። ይህ እውነት በእናንተ ሕይወት ስፍራና ቦታ አለውን? ጌታ በዚህ እውነት ካልተገናኘን አድራሻው መስቀል የሆነውን ሥጋችንን የክርስትና ሕይወታችንን የሚያሳድፍና ውድ አድማጮች የሚያቆሽሽ ይሆናል። ሥጋን ባስወገደው በመስቀሉ ኃይል የማይኖር ክርስትና ጥቂት እርሾ ሊጡን ሁሉ እንደሚያቦካ መንፈሳዊ ሕይወታችን ሁሉ ያቦካል። ጌታ ኢየሱስ በአዲስ አቁማዳ እንደሚቀመጥ አዲስ የወይን ጠጅ አዲሱን ሕይወት የትንሣኤውን ሕይወት እርሱን በማመን የምንኖረውን መንፈሳዊ ሕይወት ሥጋን በመስቀሉ ላይ ሳናደርግ ሳናስወግድ እንድንኖር የሚያደርግ እንዳልሆነ ልብ ብለን ልናስብ ይገባል። በሞቱና በሕይወቱ አዳኝ የሆነልን ጌታ በሞቱ ኩነኔያችንን በሕይወቱ መጽደቃችንን አስገኘልን። በመስቀሉ ቃል ከፍርድና ከኩነኔ የምንድንበትን የምሥራች የሆነውን የእምነት ቃል ሰምተን እንድንድን የምሥራች የሆነውን ወንጌል እንዲበሰርልን ወንጌሉን በመንፈስ ቅዱስ ኃይል ላከልን። ክብር ለስሙ ይሁን። የወንጌሉን እውነት አምነን ስንቀበል ጌታችን በመስቀሉ ያስወገደውን ደግሞም በትንሣኤ አዲስ ሕይወት ያስገኘበትን የትንሣኤውን ሕይወት እንቀበላለን። የጌታችን ሞት ከሌሎች ሞቶች ሁሉ ልዩ የሆነ ሞት ነው። ሰው ሁሉ በበደሉ ሲሞት እርሱ ግን የሰማዩን አባት በመታዘዝ ሞተ። ቃሉ እንዲህ ይላል፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ፊልጵስዩስ ምዕራፍ 2 ቁጥር 8። የጌታ ሞት የመታዘዝ ሞት ስለሆነ ትንሳኤን የሚያስገኝ ሞት ሆነልን። ከዚህ የተነሳ የርሱ ሞት ምን አይነት እንደሆነ እንደገና ጳውሎስ በኤፌሶን 5:2 ላይ ሲናገር ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔር የማዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ይላል። የጌታችን ሞት የማዓዛ ሽታ የሆነው በማንነቱና ኃጢአት በሌለበት ሕይወቱ ኖሮ በመሞቱ ነው። ጌታችን ኢየሱስ ክርስቶስ ስለ ሞቱ ሲናገር ውድ አድማጮች የዚህ ዓለም ገዢ ይመጣል በኔ ላይም አንዳች የለውም አለ ጌታ። ሰይጣን የኔ የሚለው ነገር ሳይኖርበት ፍጹም ንጹህ የሆነ ሞት የሞተ ኢየሱስ ክርስቶስ ጌታ ብቻ ነው። ክብር ለዘላለም ለስሙ ይሁን። ስለዚህ ነው ውድ አድማጮች በሞት ላይ ስልጣን የነበረውን ሰይጣንን የሻረው በሞቱ የሆነበት ምስጢር ጉዳዩ ይሄ ነው። ሰይጣንን ያለ ጌታ ኢየሱስ ማንም በማንም ስም ለሸንፈው አይችልም። ሰይጣን ሰዎችን ከእግዚአብሔር ለይቶ የሚያዝበትና የሚያስፈራራበትን ሞት ኢየሱስ ክርስቶስ በመታዘዝ ሞት ስለሞተልን በዚያ ሞት ክልል ውስጥ ክብርና የክብርና የህይወት ሁሉ ባለቤት የሆነው ጌታችን ለኛ ሲል ያንን ሞት ሞቶ ሰይጣን ባለ ስልጣን ሆኖ ሰዎችን በሚያስፈራራበት ክልል በሞት ክልል ጌታችን ገብቶ በትንሳኤ በመውጣቱ ሰይጣን የሚያስፈራራበት ሞት በጌታ ህይወት ተዋጠ። ክብር ለእግዚአብሔር ይሁን። ክብር ለታረደው በግ ይሁን። ይህ የጌታ የመስቀሉ ሞት ፍጡር በፍጡራዊ ባህሪው ሊያሸንፈው የማይችል ሞት ነው። ሞትን የሚያሸንፍ ህይወት ያለው ህይወትም በርሱ ነበረች የተባለለት ደግሞም ራሱ ሲናገር እኔ ህይወት ነኝ በማለት ያበሰረልን የህይወት እንጀራ ይሆነልን ኢየሱስ ክርስቶስ ብቻ ነው። የሰው ልጆች ሁሉ ቢሞቱ ሞተው ይቀራሉ። ገበሬ የሚዘራት የስንዴ ቅንጣት የተቆላችውን ወይም የተቀቀለችውን እንዳይደለ ሁሉ ጌታ አምላክም ኃጢአት የሌለበትን ነገር ግን ህይወት በርሱ የነበረችበትን ልጁን በኃጢአተኛ ስጋ ምሳሌ ልኮ ሟች በሆነ በሰው ልጅ ተፈጥሮ እንዲካፈል በማድረግ ልጁን እንደ ስንዴ እንዲዘራልን አደረገ። ክብር ለሰማዩ አባት ይሁን። ጌታ ኢየሱስ ይህንን በሞት ኃይል የመዘራትን ጉዳይ ያደረገው በድራማ ወይም በትዕይንት መልክ አይደለም። ነገር ግን በነገር ሁሉ እኛን መስሎ በኖርበት እውነተኛ የሆነውን የእኛን ሰዋዊ ተፈጥሮ ገንዘቡ አድርጎ በመከራና በስቃይ ነው የሞተው። በዚህ የመከራ ሞት ጌታ ኢየሱስ እንደ ስጋ ፈቃድ ሳይኖር በዚህ በሰው ተፈጥሮ ውስጥ እያለ ሲረበውም ሲጠማውም ከአባቱ የሚገኘውን በመሻትና በመመኘት እንዲሁም ውድ አድማጮች በምድር ህይወት ዘመኑ ሁሉ አባቱ ሲያደርግ የሰማውን ሲያደርግ ያየውን በማድረግ የራሱን ፈቃድና የራሱን ፍላጎት ሳይሆን የአባቱን ብቻ በመሻት እግዚአብሔርን በስጋው ህይወት ያነገሰልን ጌታ ነው። ጌታ ራሱ እንዲህ ይላል ውድ አድማጮች ስለዚህ ኢየሱስ መለሰ እንዲህም አላቸው እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይቻለው። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋል። ዮሐንስ ወንጌል 5:19 ሰው ሁሉ በራሱ በመተማመን በሚኖርበት ዓለም ጌታችን 40 ቀን አርባ ሌሊት ጦሞ በተራበበት ጊዜ የተናገረውን ቃል እንመልከት። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። መብል በእጁ ባነሳ ቁጥር ጌታችን አባቱን አመስግኖ ነው የሚበላውም የሚሰጠውም ለሰዎች። ከመሞቱ በፊት በነበረው የስጋ ህይወት ሰዎች ኃጢአትን ባነገሱበት ስጋቸው ውስጥ ኢየሱስ ክርስቶስ ግን አባቱን አነገሰ። ይህ መታዘዙ የመስቀሉ ሞት የመስቀሉ ሞት ከፊቱ ተደቅኖ ይያለ እንኳን ሲጸልይ ጌታችን ከመሞቱ በፊት ታዟል። ነገር ግን የመስቀሉ ሞት ከፊቱ ተደቅኖ እንኳን ይያለ ባለበት ሰዓት በማቴዎስ 26:39 ላይ ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻለስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ውድ አድማጮች ጌታችን ከመሞቱ በፊትም ሆነ በመስቀል ሞትም እንኳን እያለ ሰይጣንን በሰዎች ህይወት ያነገሰውን የስጋን ፍላጎትና ፈቃድ ባለማድረግ ሰይጣን የኔ የሚለው አንዳች ነገር በሌለበት ህይወት ኖሮ የሞተልንን የጌታን መስቀል የማዳኑን ስራ የስጋ ምኞት ማስኬጃ ወንጌል ማድረግ እንዴት ወንጀል እንደሆነ የማይገባው ይኖር ይሆንን? ለመሆኑ ሰይጣን ይህንን ዓለም የሚያስተዳድርበት ፈቃዱንና ምክሩን የሚያከሄድበት አሰራሩ የማይገባው ሰው ቢኖር ይህንን ቃል ልብ እንዲል በጌታ ጸጋ ለምናለሁ። በኤፌሶን ምዕራፍ 2 ከቁጥር 1 እስከ 2 ላይ የእግዚአብሔር ቃል እንዲህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ሥልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንንና የልቦናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር፣ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበር። ውድ አድማጮች ሰው ካላበደ በስተቀር መናፍስት ማስተዋሉን ካልወሰዱበት በስተቀር እንዴት የመስቀሉን ቃል የወንጌልን መልእክት የሥጋ ምኞትና የምድር ቅራቅንቦ መሰብሰብ ያድርጎ ሊሰብክና ሊያስተምር ይችላል? ውድ አድማጮች ሐዋርያው ጳውሎስ የማይታዘዙት ልጆች የሚላቸው ምን አይነት የሆኑትን ሰዎች እንደሆነ ልብ ብላችሁ አልሳነብላችሁ? የማይታዘዙት ልጆች የሚባሉት በአየር ላይ ሥልጣን እንዳለው አለቃ ፈቃድ የሚመላለሱትን ነው። በአየር ላይ ሥልጣን ያለው አለቃ ሰይጣን ነው። የማይታዘዙት ልጆች የሚባሉት የእርሱን ፈቃድ የሚያደርጉ ሁሉ ናቸው። አንድ ሰው የሰይጣንን ፈቃድ እንዴት ነው የሚያደርገው? ብዙ ሰዎች የእግዚአብሔርን ፈቃድ ማወቅ ይቸገራሉ። የሰይጣንን ፈቃድ ለማወቅ ሰዎች ይቸገሩ ይሆን? የሰይጣንን ፈቃድ የሚያውቁና የሚታዘዙ በሰይጣናዊ አሰራር ከመናፍስት መመሪያ የሚያገኙ ብቻ ናቸውን? አይደለም። ውድ አድማጮች የእግዚአብሔር ቃል እንደሚነግረን ሔዋን ለሰይጣን እንዴት ታዘዘች? ቃሉ የሚለው ሴቲቱም ዛፉ ለመብላት ያማረ ለዓይንም እንደሚያስጎመጅ ለጥበብ መልካም እንደሆነ አየች ከፍሬውም ወሰደችና በላች ነው የሚለው። ስለዚህ ሔዋን ለመብላቷ ትልቁ ምክንያት የሥጋዋ ምኞትና የዓይኗ መጎምጀት ለጥበብ መልካም ሆኖ ከራሷ ፍላጎት አንጻር በሆነ ፍላጎት እንደተወሰደች አናይምን? ውድ አድማጮች ልብ እንበል። የማይታዘዙትም ልጆች ሐዋርያው ጳውሎስ በመንፈስ ቅዱስ አስተውሎ እንደሚነግረን በአየር ላይ ሥልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይላል። በእነዚህም ልጆች መካከል እኛ ሁላችን ይላል ሐዋርያው ጳውሎስ ሲናገር፣ በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንንና የልቦናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር ይላል። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ውድ አድማጮች የልቦናውን ፈቃድና የሥጋውን ምኞት እያደረገ የሚኖር ሁሉ በአየር ላይ ሥልጣን አለው ከተባለው አለቃ ጋር ይስማማል። የሥጋን መልካምነትና የሥጋን መብት ጠባቂ ሆነው ከመስቀሉ ቃል ጋር የተጣሉትን ሐዋርያ ጳውሎስ ሲናገራቸው እንዲህ ይላል፣ በሥጋ መልካም ሆነው ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ፣ ነገር ግን ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው። በስጋቹ እንዲመኩ ልትገረዙ ወዳሉ እንጂ የተገረዙ ተራሳቸው እንኳን ህግን አይጠብቁም ይላል። ዛሬ የመስቀሉ ሥራ ያልተማከለበት የመስቀሉ ሥራ የተረሳበት የተሸቀጠ ወንጌል በሰፊው ይሰበካል። ሰዎች ያለንሳ ክርስቲያን ለሚሆኑበት ጊዜ ነው። ሰዎች ያለንሳ እግዚአብሔርን የሚያመልኩበት ጊዜ ነው። የእግዚአብሔርን ጸጋ ለሰዎች ስጋዊ ህይወት ሰዎች የሚሰብኩበት ጸጋውን በበረከት መልክ ለሰዎች የሚነሰንሱበት የሚያድሉበት ዘመን ነው። ውድ የጌታ ልጆች፣ ውድ አድማጮች፣ ሰዎች ስጋን ከክፉ ምኞቱና መሻቱ ጋር ሊያስወግዱበት የሚገባው መስቀል ጠላቶች ሆነን ሰዎች በስጋቸው መልካም ሆኖ እንዲታዩ ለስጋዊ ህሊናቸው የምንቆምበት ዘመን ውስጥ ነን ያለነው። ጠበቃ ሆነን የቆምንለት ስጋ ምን ጊዜም የሚመኘውን ሁሉ ቢያገኝ እንኳን የማይጠግብ እንደሆነ እረስተናል። ስጋ ምን ጊዜም የእግዚአብሔር ጠላት ነው። ሰው በስጋው ያለ እግዚአብሔርን ደስ ሊያሰኝ አይችልም። ሐዋርያው ጳውሎስ ከላይ ባነበብኩላችሁ ክፍል ውስጥ ሰዎች እንደ ልቦናቸውና እንደ ስጋቸው ፍላጎት ከተመላለሱ በአየር ላይ ስልጣን አለው የተባለውን የሰይጣንን ፈቃድ እያደረጉ እንደሚኖሩ የእግዚአብሔር ቃል ያስተምራል። ውድ አድማጮች፣ የእግዚአብሔር ጸጋም ለስጋዊ ህይወት ሳይሆን የሚሰጠው ለመንፈሳዊ ህይወት ነው። በመንፈስ ቅዱስ ለሚመራ ህይወት ነው የእግዚአብሔር ጸጋ የሚውለው። ጸጋ ለስጋዊነትና ስጋ ለሚያሰራንና ለሚያኖረን ምድራዊ ህይወት ሊውል አይችልም። በመንፈስ ቅዱስ የሚሆነውን ህይወትና የጸጋን ሥራ ስጋዊ ለሆነ ነገር ማዋል መጽሐፍ ቅዱሳዊ አይደለም። ስጋ ስለውድ አድማጮች ከመንፈስ ቅዱስ ጋር የተጣላውን መካድና መተው ያለበትን ሰው በፈቃዱና በራሱ ፍላጎት እንደዚህ ዓለም ሐሳብና ኑሮ የሚኖረውን ምድራዊና ሐላፊ ህይወቱን ሁሉ የሚመለከት ነው። በስጋ ያሉትና በመንፈስ ያሉ በመጽሐፍ ቅዱስ ውስጥ ተለይተው የሚታወቁ ናቸው። ሐዋርያው ጳውሎስ በሮሜ ምዕራፍ 8 ከ8 እስከ 9 እንዲህ ይላል፣ በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም ይላል። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም ይላል። ውድ አድማጮች፣ በስጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም። በገላትያ ምዕራፍ 5 ከ16 ከ17 ላይ ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋንም ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛል፣ እነዚህ እርስ በርሳቸው ይቃወማሉ፣ ስለዚህ የምትወዱትን ልታደርጉ አትችሉም ይላል። ውድ አድማጮች፣ ጌታችን የሞተው በቀራኒው መስቀል ላይ ስጋን በሚያስወግድ የማዳን ኃይል ነው እኛን ያዳነን እንጂ ለስጋችን የሚሆን ለምኞታችን የሚሆን ለምድራዊ ፍላጎታችን የሚሆን ጸጋ ሊያስገኝልን አልሞተም። በመጽሐፍ ቅዱሳችን ላይ እንደዚሁ በኤፌሶን ምዕራፍ 2 ከቁጥር 14 እስከ 15 ኢየሱስ ክርስቶስ የሰይጣንን ሥራ ያፈረሰው የጠብ ግድግዳ የሆነውን ስጋን በመስቀል እንደሆነ ይናገራል። ቃሉ እንዲህ ይላል፣ እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በስጋው ያፈረሰ ይላል። ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ነው ይላል። ኢየሱስ ሰላማችን እንደሆነ መፈክር እያሰማን ብንጮ በመዝሙር ብናቀራራ ሰላማችን አይሆንም። ወንጌሉን በሸቀጠ ወንጌል እየተደለልን እያጭበረበርን የምንዘላብደው ውሸታችን ሁሉ የሚባላውን የእግዚአብሔርን የፍርድ ሰዓት ነው የሚጋብዝብን። የክርስቶስ ነኝ ያለ ጌታ ኢየሱስን ሰላሙ የሚያደርግ ክርስቲያን ነኝ የሚል ካለ የስጋውን አድራሻ የት እንዳደረገ መመለስ መቻል አለበት። የክርስቶስ ኢየሱስ ነኝ የምትል ካለ ነኝ የምትይ ካለሽ የጌታ የሆኑትና የጌታ የሆኑትን የሚያውቁት ሐዋርያት እንደዚህ ይላሉ፣ የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቅ ስቀሉ ገላትያ ምዕራፍ 5 ቁጥር 24 እንዲህ የመሰሉት ኑሯቸውን መንፈሳዊ ህልውናቸውን የሚያዩትም ሆነ የሚኖሩት በመንፈስ እንደሆነ ነው። ስለዚህ ቃሉ እንዲህ ይላል በመንፈስ ብንኖር በመንፈስ ደግሞ እንመላለስ። ውድ አድማጮች በመንፈስ የማመላልስ እምነትና ሃይማኖት በወግና ልማድ በድለላ ወንጌል ማንም ሰው ከእግዚአብሔር ፍርድ ሊያመልጥ አይችልም። ኢየሱስ የሞተው እኛን እግዚአብሔር ልጆች ሊያደርገን እንጂ በስጋችን የሚያኖረንን ጸጋ ሊያስገኝልን አልመጣም አልሞተም። ውድ አድማጮች በገላትያ ምዕራፍ 4 ከቁጥር 5 እስከ 7 ይሄ እግዚአብሔር ቃል እንዲህ ይላል እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮ የልጁ መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንህ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። በዚህ ሀገር ብዙ ዘላን አንደበት ያላቸው የውን ቅዠት የሚቃዡ ብዙ ሰዎች ሲናገሩ የሰማሁት ቀፋፊ ነገር አለ። ይህችን ምድር ልንወርሳት መተናል ይላሉ። ሳይሰሩ ሳይጥሩ አንዳች ሳደርጉ እንዲሁ አሜሪካንን በምኞት ብቻ ሊወርሷት በግለት ይናገራሉ። ይህ ሊሆን አይችልም። ይህ ስንፍና ነው። ለመሆኑ በክርስቶስ ኢየሱስ የእግዚአብሔር ወራሾች ነን የሚለውን እንዲሁ ሰዎች ሲናገሩ ስንቶቻችሁ ሰምታችኋል? ወራሾች ነን እያሉ ይፈክራሉ። የጌታ ቃል ለዚህ የሚያበቃንን የጸጋውን ምስጢር ሳንጠብቅ እንዲሁ እንለፈልፋለን። ውድ ወገኖች ስጋው ያኖች እግዚአብሔርን አይወርሱትም። ደምና ስጋ የእግዚአብሔር መንግስት አይወርሱም እንደሚባል ሁሉ ስጋው ያኖች ከእግዚአብሔር ጋር ጠበኞች ናቸው እንጂ ሰዎች በስጋቸው ምኞት ሰማያዊ የሆነ በረከትን ላመጣ ካመጣልን ከኢየሱስ ክርስቶስ ጋር እድል ፋንታ የላቸው። በክርስቶስ ኢየሱስ የልጅነት መንፈስ የእግዚአብሔር ልጆች ሆነው ሊኖሩ የሚወዱ ስጋን ከክፉ ምኞቱና መሻቱ ጋር የሰቀሉ ኢየሱስ ክርስቶስ ውድ አድማጮች እንደርሱ የእግዚአብሔር ልጆች ሆነን አባ አባት ብለን እንድንጮህበት በሰጠን በልጅነት መንፈስ ከተመላለሰን የእግዚአብሔር ወራሾች ነን። ስጋ በመጽሐፍ ቅዱሳችን ውስጥ ደጋግሜ ውድ አድማጮች እንዳሳየኋችሁ ስጋ የእግዚአብሔርን መንግስት ከእግዚአብሔር መንግስት ጋር የተጣላ እንጂ የተወዳጀ አይደለም። ሐዋርያው ጳውሎስ በሮሜ ምዕራፍ 8 ላይ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል። ስለዚህ እኔና እናንተ ለናምነው እግዚአብሔር የሰጠን ኃይማኖት ውድ ወገኖቼ ከመስቀሉ ጋር የተስማማ እምነትን ይሰጠናል እንጂ ከመስቀሉ ጋር የተጣላ እምነትን አይሰጠንም። ከመስቀሉ ጋር የተጣላው እምነት ምን አይነት እምነት ነው? ከመስቀሉ ጋር የተጣላው እምነት ውድ ወገኖቼ ኢየሱስ ክርስቶስ የሰቀለውን ስጋ ውድ ወገኖቼ መኖሪያው ያደረገ እምነት ነው። ለዚያ ስጋ ምኞትና ፍላጎት የክርስትናን እምነት የእግዚአብሔርን ቃል የእግዚአብሔርን ጸጋ የሚያውል እምነት ነው። እንደዚህ ያለ እምነት አፍራሽና ለፍርድ ሰዎችን የሚያጋልጥ እምነት ነው። ከመስቀሉ ጋር ግን የተስማማው እምነት ግን ስጋን ከክፉ ምኞቱና መሻቱ ጋር ያስወገደውን የጌታን መስቀል ማዕከል ያደረገ እምነት ነው። እግዚአብሔር እስራኤላውያኖችን ከግብጽ ምድር ሲያወጣቸው መውጣታቸውን ሁሉም ወደዋል። በግብጽ ምድር የደረሰባቸውን ግፍ ሁሉም ጠልተውታል። ነገር ግን እግዚአብሔር ግን ሰው በእንጀራ ብቻ እንደማይኖር ሊያስተምራቸው የእምነትን ሕይወት ሲመራቸው የግብጽ ምኞትና ፍላጎት በውስጣቸው እየተቀሰቀሰ ከአምላካቸው ሲያጣላቸው እናይ ነበር። ይህ በመጽሐፍ ቅዱስ የሚታየው ታሪካዊ ሁኔታ ለኔና ለናንተ ትልቅ ትምህርት ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ከሰይጣን ባርነት ከዚህ ዓለም ከኃጢአት ነጻ ሲያወጣን እኔና እናንተ እንደዚሁ በዚህ ዓለም ማንኛውም ሰው ያልዳነ ሰው እንደሚኖረው በግብጽ ያሉ ሰዎች የሚመኙትን እስራኤላውያኖች እንደተመኙ እኛም ደግሞ በምድራዊ ሕይወት በምኞት እየቃዠን ብንኖር ሃይማኖታችን ከመስቀሉ ቃል ጋር የተጣላ እምነት ይሆናል። እግዚአብሔር ከዚህ ያድነን ይፈውሰን በጌታ በኢየሱስ ክርስቶስ ስም አሜን።